የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ምሽት ዝግጅታችን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመረን።
ለዛሬ ከሳምንት ውስጥ ከተሰሙት ጥንቆሮቻችን መራርጠን ዘንዛችኋል። የክርስትናም ሆነ እስልምና እምነት አስተምሮ ሰላምን መስበክ መሆኑንና ያ መሆኑን የሃይማኖት አስተማሪዎች ገለጹ።
ክርስትና በክርስቶስ ተመሰረተ። የክርስቶስ ትምህርት ደግሞ ራስ ለሌሎች አሳልፎ መስጠት ነው። ሃይማኖት ምክንያት አድርጎ በሌላው ላይ ክፉ ማድረግ፣ በሃይማኖት ስም ክፉ ነገርን ማድረግ ጽድቅን አያደርስም።
መጀመሪያ ሰዎች ሊያረጋግጡ የሚገባቸው ደህንነት ነው። ይህን አስመልክቶ ቁርአን ላይ ነብዩላህ ኢብራሂም ጌታውን ጸሎት አደረገ ብሎ የነገረን አላህ ربي اجعل هذا البلد امنا مجمره يتيقوا طياقين جيتاي مجمره هاجرين امان ادرجلن
قدم سيل يسمعچوت قسيس اشنافي دوغا واقين سيون تكتلو يسمعچوت دمو استاذ جمال بشرنو مولو زغباون كزينا بهالا تادامطالاچو
اسكازغستاچن ماقي حبراچون قويو يهننا ليلوت لمشتا زغاجناچون زغباوچ تسمعلاچو برنامون بممرات سيون غرمانا
ايدن غرمو ابرناچون نونالن اهون قدامي የዕለቱን ርዕሳችን አስደምጣችሁ። የክርስትናም ሆነ እስልምና እምነት አስተምህሮቶች ሰላምን መስበክ መሆኑን የሃይማኖት አስተማሪዎች ገለጹ። ሲሆን ግርማ በዚህ በዩናይትድ ስቴትስ የሚገኙትን ቀሲስ አሸናፊ ዱጋዋቄንና ኡስታዝ ጀማል በሽሩን ሰላምን በተመለከተ የሃይማኖት አስተምህሮ ምንድነው የሚል ጥያቄ ጠይቀሻቸው ነበር።
አዎ ወደ ዘገባው እንለፍ። ቀሲስ አሸናፊ ዱጋ ዋቄ በዋሽንግተን ዲሲና አካባቢው እንዲሁም በደብረገነት መድኃኔዓለም ቤተክርስቲያን ያገለግላሉ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት አስተምህሮ ሰላም ነው ይላሉ።
የሃይማኖት አስተምሮ እንግዲህ ክርስትና በክርስቶስ የተመሰረተ ነው። የክርስቶስ ትምህርት ደግሞ ራስ ለሌሎች አሳልፎ መስጠት ነው። ሃይማኖት ምክንያት አድርጎ በሌላው ላይ ክፉ ማድረግ፣ ሃይማኖትን የበላይነት ነው ይሄን ነው ብሎ በሃይማኖት ስም ክፉ ነገርን ማድረግ ጽድቅን አያደርስም። ክርስቶስም አላስተማረም ሃይማኖት ለሌላው መሞት ነው፣ ሃይማኖት በጎ ስራ መስራት ነው፣ ሃይማኖት ከሁሉ ጋር መኖር ነው፣ ሃይማኖት ለሁሉም እኩል በጎ ነገርን ማድረግ ነው። ሃይማኖት ነፍስን ለሌሎቹ አሳልፎ መስጠት ነው። ሌላ የለውም ሃይማኖት። ሃይማኖት ክርስቶስን ይዞ መገኘት ነው። ሌላ እምነት የለውም። ሌላ ትርጉም የለውም። በሃይማኖት ስም የሚደረግ ፖለቲካ ሁሉ እስከዛሬ እንሰማለን። እግዚአብሔር ዋጋን የሚሰጥበት ነው። ቤተክርስቲያንም አላስተማረችም። የሚያሳድዷችሁን መርቁ ነው ሃይማኖት የሚለው። የሚረግሟችሁን መርቁ። ለሚገሏችሁ፣ ለሚያሰቃያችሁ ጸሎት አድርጉ። ይሄ ነው የክርስትና ትምህርት። ይሄው ለሌላው ራስን አሳልፎ መስጠት እንጂ በሃይማኖት ምክንያት የሃይማኖት ጦርነትን መዝራት አይቻልም። የምናምነው ክርስቶስን ነው። ኃይል ሁሉ በሱ ዘንድ ያለ። ስለዚህ የሃይማኖት ሰው የሰላም ሰው ነው። የወንጌል ሰው ነው። የፍቅር ሰው ነው። ሃይማኖት ፍቅርን ብቻ ነው የሚዘራው። ወጣቶች በዚህ ላይ ነው መብቀል የሚገባቸው። በዚህ ላይ ነው መጓዝ የሚገባቸው። ሃይማኖት የመልካም ዘር መብቀያ የእርሻ ቦታ ነው። ሌላ የለው።
ቀሲስ አሸናፊ ሰላም የሁሉ ነገር መሰረት ነው ይላሉ። በኢትዮጵያ የሚከሰቱና እየተከሰቱ ያሉ ችግሮች መሰረታቸው ጥልቅ መሆኑን ገልጸው ከሁሉ በፊት ሰላምን ማስጠበቅ እንደሚገባ ይመክራሉ። የሰላም ፋውንዴሽን ኢማምና በዋሽንግተን ዲሲ የሙስሊም ማህበረሰብ ኢማም ኡስታዝ ጀማል በሽር በበኩላቸው የእስልምና እምነት አስተምህሮ መሰረቱ ሰላም ነው ይላሉ።
ደህንነት የሚለው ነገር ከስማችን ጀምሮ የተያዘ ጉዳይ እንደሆነ ነው ሃይማኖታችን የሚገልጸን። ሙእሚን ማለት በአረብኛው ታማኝ ማለት ነው። ለራሱ ለህብረተሰቡ ላለበት ለሚኖርበት ሀገር ደህንነት ጠባቂ ሰው መሆን አለበት። እውነተኛ አማኝ ከሆነ በአማርኛው አማን ለሌሎች አማንን ሊሰጥ የሚችል ሰው መሆን አለበት። ይሄ ነው ኢስላም የሚለውም ቃል ከሰላም ጋር የተያያዘ ነው። በሃይማኖታችን በቁርአኑ ላይ ከ140 አንቀጾች በላይ ስለ ሰላም የሚሰብኩ ናቸው። ሰዎች ከአቅማቸው በላይ ሆኖ ካልሆነ በስተቀር ፈጽሞ ወደ ሌላው እንዲሄዱ የማይችሉበትን ሁኔታ ነው ያስቀመጠው። ስለዚህ እስልምናውን ቢሆን ደግሞ እምነቱን በትክክል አከብራለሁ የሚል ሰውና እውነተኛ አማኝና እውነተኛ ሙስሊም ነኝ የሚል ሰው ሰላማዊ ካልሆነ በስተቀር ያ የሚለው አማኝ ነኝ ወይ ሙስሊም ነኝ የሚለው ነገር ውሸት ይሆናል። ቱም አንድ ሰው እምነቱን ራሱ ለመፈጸም ቱም ደግሞ ማንኛውም ነገር ለማድረግ በህይወት መኖር አለበት መጀመሪያ። የሱ ደህንነት የሱ ሰላም መረጋጋት አለበት። ስለዚህ በእኛ እምነት ከእምነት ራሱ ከመናደርጋቸው የማንኛውም የእምነት ህግጋቶችን ማስፈጸም ቀድሞ መገኘት ያለበት ህይወት ደህንነት ሰላም ነው። እነሱ ከሌሉ ሌላው ነገር አይኖርም። ስለዚህ መጀመሪያ መቀመጫዬን እንደተባለው መጀመሪያ ሰዎች ሊያረጋግጡ የሚገባቸው ደህንነት ነው። ይህን አስመልክቶ ቁርአን ላይ ነብዩላህ ኢብራሂም ጌታውን ጸሎት አደረገ ብሎ የነገረን አላህ ربي اجعل هذا البلد آمنا መጀመሪያ የጠየቀው ጥያቄ ነው። ጌታዬ መጀመሪያ ሀገሬን አማን አድርግልኝ ይቀጥላል። ይህንን የቁርአን አንቀጽ አስመልክተው ብዙዎች የሙስሊም ሊቃውንት የሚተነትኑት አማን መሆን ሰላም መሆን ከእምነት በፊት ራሱ ሊቀድም እንደሚገባ ነው የሚያሳዩት። ሰዎች አማን ካልሆኑ ሰላም ካልሆኑ ፈጽሞ እምነታቸውንም ሊተገብሩ አይችሉም። አይምሯቸው ይሰረቃል፣ ልባቸው ይሰረቃል፣ መሰደድ እንደዚሁ መሞት የመሳሰሉት ነገሮች ነው የሚያጋጥማቸው። ሰዎች ካልተረጋጉ እምነታቸውንም ፈጽሞ ሊፈጽሙ አይችሉም።
ሁለቱም የሃይማኖት አስተማሪዎች እስልምናና ክርስትና በኢትዮጵያ ውስጥ ተከባብረው የሚኖሩ ተከታዮች ያሏቸው እምነቶች መሆናቸውን ገልጸው እነዚህ የሰላም መሰረት ያላቸውን እምነቶች የፖለቲካ ጉዳይ ውስጥ በመክተት ግጭት የሚፈጥሩና ጥቃት የሚያደርሱ ሊታቀቡ ይገባል ብለዋል። ተደጋጋሚ ውይይቶች እንደሚያስፈልግም ተቆመዋል። ቀሲስ አሸናፊ ለወጣቶች መልእክት አላቸው።
መልካም የሆነው ትናንትና የነበሩ ወጣቶች በጎ ነገር ሰርተው ለኛ አስተላልፈው ታሪክ ሰርተው ሀገርን አሸጋግረው በጎ ነገር ሰርተው ለሀገር የሚጠቅመውን ሁሉ ጉልበታቸውን ሁሉ መስዋዕት የሚሆኑበት በጎ ለበጎ ነገር ነፍሳቸውን ሁሉ ሰጥተው ዛሬ እኛ ያለንበት ደረጃ ላይ አድርሰዋል። እኛ በዚህ ዘመን ያለን ወጣቶች ደግሞ ምንድነው ለተተኪው መስራት የሚገባን ነገር ብለን መልካም የሆነውን ስራ ሰርተን መልካም ስም በዘመናችን መትከል አለን። የዘመኑ ወጣቶች ዛሬ የተሰራውን አጸያፊ ስራ ሰርተው በታሪክ አስቀምጦ ሄዱ የሚባል አይደለም። ይሄንን ታሪክ መለወጣል። ይሄንን ታሪክ የምንለውጠው ምንድነው? ማንነታችንን ትክክለኛ ስብዕናችንን ስናውቅ ብቻ ነው። እኛ እኮ ሰዎች ነን ብለን ስንል ያን ጊዜ ማንንም አንነቅም። ሃይማኖቱ ሌላ ነው አንልም፣ ዘሩ ሌላ ነው አንልም፣ አቅጣጫው ሌላ ነው አንልም፣ ክልሉ ሌላ ነው አንልም። ለዚህ ሁሉ ማንነት ስብዕናችንን ማወቅ ነው። እኛ ምንድን ነን? ሰዎች ነን። ሰዎች ነን ብለን ካወቅ ሰው ለሰው በጎ ነገርን ያስባል፣ በጎ ነገርን ይሰጣል። ይህንን ለማድረግ እንግዲህ መልካም ስም ይዘን መገኘት አለብን ነው እኔ የምለው። ይህን መልካም ስም ለመያዝ ትናንትና የነበሩ ወጣቶች ያደረጉት ምንድን ነው? ነገ የሚኖሩት ወጣቶች የሚሰሩት ምንድን ነው? እኛ ደግሞ ዛሬ እየሰራንና ለነገዎቹ የምናስተላልፈው ከትናንትና ወጣቶች የወረስነው ስራ ምንድን ነው ብለን ዛሬ ዝግ ብለን ማስተዋል አለብን ነው ብለው።
ቀሲስ አሸናፊም ሆነ ኡስታዝ ጀማል ዜጎች የፈለጉትን እምነት እንዲያራምዱና ደህንነታቸው እንዲጠበቅ ደግሞ መንግስት ከላይ እስከታች ያለው ማዕቀሩን አስተካክሎ ደህንነትን ሊያረጋግጥ እንደሚገባ አሳስበዋል። በተጨማሪ ደግሞ ያልተገቡ ግጭቶች እንዳይፈጠሩ ተደጋጋሚ የጋራ ንግግርና ውይይት እንደሚያስፈልግ ተቆመዋል።
ከኢትዮጵያ አስጎብኚዎች ማህበር የተገኘ መረጃ እንደሚያሳየው ኢትዮጵያ ውስጥ ከ200 በላይ ግለሰባዊና ድርጅታዊ አቋም ያላቸው አስጎብኚ ድርጅቶችና የጉዞ ወኪሎች ይገኛሉ። ከነዚህ መካከል አንዱ የሆነው ተስፋ ማህበረሰብ አቀፍ ቱሪዝም ተቋም የጉብኝት ሂደቶችን አበይት ክፍሎች መስህቦች በሚገኙባቸው አካባቢዎች በሚኖሩ የማህበረሰብ አባላት እንዲከናወን በማድረግ ረገድ ፈርቀዳጅ ሆኖ ይመደባል። ከተቋሙ የማስጎብኘትና የጉብኝት ቅበላ ዘርፍ አስተባባሪ የሆኑት አቶ ግርማቸው አለባቸው እንደሚሉት በሺዎች የሚቆጠሩ የማህበረሰብ አባላት በቀጥታም ሆነ በተዘዋዋሪ ከዚህ አሰራር እየተጠቀሙ ነው። ሀብታሙ ስርጊውም ዝርዝሩን እንደዚህ ያሰማናል።
ያደጋችሁበት ሜዳ፣ ተራራ፣ ሸንተረር፣ ደስታና ሀዘን የተጋራችሁበት የአብሮነት ትዕይንት እኖርንበት የተለመደ ህይወት መልክ ነው። ሀገር አቆራርጠው የኢትዮጵያን ምድር ለሚረግጡ ግን ገንዘብ ከፍለው ለማየት የሚመኙት ማራኪ የአይንም የልብ መስህብ ነው።
እናሳየው እንዳልኩ የህዝቡን አኗኗር እንግዲህ አኗኗር ሲባል እንዴት ያርሳሉ፣ እንዴት ያጭዳሉ፣ እንዴት ይወቃሉ፣ እንዴት ይመገባሉ፣ እንዴት የተለያዩ ነገሮችን እንዴት ሴሌብሬት ያደርጋሉ። ለምሳሌ ለቅሶም ሊሆን ይችላል፣ ሰርግም ሊሆን ይችላል፣ የተለያዩ ጽዋዎች፣ ማህበራት፣ ማህበር ምናምን ሊሆን ይችላል። እነሱ ሁሉ ያካተተ ጉብኝት ነው።
ይህን ተፈጥሯዊና ትውፊታዊ ማህበረሰባዊ ሀብት ለጎብኚዎች አጋርቶ መልሶ ማህበረሰብን ለመጥቀም ያቅደው ተስፋ ማህበረሰብ አቀፍ ቱሪዝም ተቋም ከተመሰረተ 10 አመት ደፍኗል።
የመጀመሪያ ሳይታችንም መኳት ማርያም ትባላለች። በዚህ በመቄት አቅጣጫ በዚህ በሰሜን ወሎ ዞን ያው አውሮፓውያኖቹ እንግዲህ እንደምታውቀው ከኢንዱስትሪያል ሪቮሉሽን ከመምጣቱ በፊት ሊኖሩ የነበሩትን ያኗኗር ዘይቤ አሁን እኛ አካባቢ ብቻ ስለሆነ ያለው እና ደግሞ የነበሩ ተራራዎችን በውስጥ ያሉትን ደግሞ እጽዋትና እንስሳቶችን እነዛን በመጠቀም ቱሪዝሙ ወደ ህብረተሰቡ ዘልቆ እንዲገባ ማድረግ ነው።
ግርማ አለባቸው ተወልዶ ያደገው በአመት ውስጥ በብዙ ሺዎች የሚቆጠሩ ጎብኚዎች በሚጎርፉባት ላሊበላ ነው። የበዛው የጎብኚዎች ፍሰትን ያክል ማህበረሰቡ በቀጥታ ያለመጠቀሙ ነገር ያሳስበው ይመስላል ግርማ። ለዛም ነው በህግ ትምህርት ከተመረቀ በኋላ ወደ ተቋሙ ለመቀላቀል የወሰነው። ግርማ ዛሬ የተቋሙ የማስጎብኝትና የጎብኚዎች ቅበላ ዘርፍ ኃላፊ ነው። እሱ እንደሚለው የተቋሙ አበይት ስራዎች የሚከናወኑት የአይን መስህቦች አካባቢ በሚኖሩ የማህበረሰብ አባላት ነው።
የህብረተሰብ ጋር የሚመሳሰል ሎጆች ተሰሩ፣ ወይም የእንግዳ ማረፊያዎች ማለት ነው። እነዚያ የእንግዳ ማረፊያዎች ከተሰሩ በኋላ ለዛች ቦታ ቅርብ የሆኑ በአንድ ቅሬ የተደራጁ ማህበረሰብ አባል ይሆናሉ። እስከ 400 እስከ 200 እንደየሁኔታው ሃውስሆልዶች ወይም የቤተሰብ ዋና መሪዎች ባልና ሚስት በሚባል ደረጃ አባል ይሆናሉ። ሎጁን ራሳቸውን የሚያስተዳድሩት ሊቀመንበር ይመርጣሉ፣ ገንዘብ ያዥ ይመርጣሉ። ከዛ በኋላ ግን ምንድነው የሚደረገው? መንገድ መሪ የሚባል አለ። ወጣቶቹ በተራ በተራ እንዲሰሩ ይደረጋሉ። ምግብ አብሳይም እንደዛ ስልጠና ይሰጥና ምግብ የሚያበስሉም እንደዚህ ወጣት ሴቶች በዚህ አስር የተሻለ ለፈረንጅ ትንሽ ቀረብ ያለ አመጋገብ ስነስርዓት የሚያቀርቡ ይመረጡና ወጣቶች ይደራጁና እዛ ይገባሉ። ከዛ ምንድነው የሚሆነው? እንደዛ ካደራጀን በኋላ እንዳልኩ ዋና ማደሪያ ቦታ ነው ይሄ። ከዛ ቀጥሎ ደግሞ ከአንዱ ማደሪያ ቦታ ወደ አንዱ ማደሪያ ቦታ ስትሄድ መሀል ላይ የምሳ መብላ የሚባል አለ። ምን ጊዜ የኢትዮጵያውያን ምግብ የሚቀርብበት በየአይነቱ የሚባለው ምግብ የሚቀርብበት ማለት ነው። እነዚህ ላይም ደግሞ ሴቶች ብቻ ይደራጃሉ። ሴቶች ምግብ ማፍያ ቦታ ላይ ሴቶች ብቻ 35-40 ሴቶች ሊሆን ይችላል ይደራጁና እዛ ምግብ ያቀርባሉ።
በዋነኝነት በአማራ ክልል ሰሜን ወሎ አካባቢና በትግራይ ክልል በተለይም የምስራቅ ትግራይ አካባቢ ነዋሪዎች ጋር በትብብር የሚሰራው ተቋሙ የሚያገኘውን ገቢ 60% ለማህበረሰቡ መልሶ እንደሚያስረክብ ግርማ ነግሮናል። በስካሁኑ የሥራ ዘመኑ ለወጣቶች ብሎም ለመላው ነዋሪዎች ቀጥተኛና ተዘዋዋሪ ጥቅም እንዳመጣም ሰምተናል።
ትምህርት ቤት ያሰሩ አሉ፣ ለትምህርት ቤት ግብዓት የሚሰጡ አሉ። አንዳንዶቹ ደግሞ ኢኮኖሚክ ላይ ወፍጮ ያስተከሉ አሉ፣ ከዚህ ከሚያገኙት ገቢ ማለት ነው። እዚህ የማህበረሰብ አቀፍ ቱሪዝም አስጎብኚዎች እዚህ ወደ 40 እየደረስ እየወጡም እንደገና አዲስ እያስገባን አሁን 16 አለ። ከዛ ውጭ በእኛ በዚህ በላስታ ደረጃ ነው የምነግርህ፣ በሶስት በአራት ወረዳዎች 11 መዳረሻ ቦታዎች፣ ዋና የማደሪያ ቦታዎች አሉ፣ 6 የምሳ ቦታዎች አሉ። እንግዲህ በእነዚህ አጠቃላይ ህብረተሰቡ ወደ 10,000 ህዝብ ተጠቃሚ ነው። በወጣቶች ደረጃ ግን ቀደም የሚሰሩት ያልኩ በምግብ ማብሰልና በመንገድ መሪነት ነው ወጣቶች የሚጠቀሙትና በእነዚህ ደረጃ ስናየው ከ2,000 በላይ ወጣቶች ተጠቃሚ ናቸው።
ኢትዮጵያ ውስጥ አሁንም የሚፈጠሩ ግጭቶች ጎብኚዎችን ማሸሻቸው እውነት መሆኑን የሚናገረው የተስፋ ማህበረሰብ አቀፍ ቱሪዝም የማስጎብኘትና የጎብኚዎች ቅበላ ዘርፍ አስተባባሪ ግርማ አለባቸው ሰሞነኛው ሁኔታ ግን ተስፋ ሰጪ እንደሆነ ያውሳል።
ተጽዕኖ አለው፣ ይጨነቃሉ፣ ያስባሉ። ግን አሁን እኛ አካባቢ ላይ ምፍራቁ ስለተዘረዘ እኛ ጋር ትንሽ ጨምሯን ብለን ነው የምናስበው አሁን በአሁኑ ሰዓት። በተፈጥሮም ግን ይሄ የቱሪስት ፍሰት የሚጨምርበት ወራቶች ናቸው እነዚህ። ከኛ ከጥቅምት እስከ ጥር ባለው ከዚህ ከዝናብ በኋላ ያለው በጣም እይታውን ምኑም ሁሉም ነገር ያምራል። ከዚህም ቀጥሎ ደግሞ ታህሳስም አሁን ገና አለ፣ ጥርም አለ። እንደዚህ አንዳንድ በዓላቶች ስለነበሩ እኛ ጋር ጨምሯል አሁን።
ኢትዮጵያ ውስጥ ከ200 በላይ አስጎብኝ ድርጅቶችና የጉዞ ወኪሎች እንደሚገኙ የኢትዮጵያ አስጎብኚዎች ማህበር ድረገጽ ይናገራል። የጉብኝት ሂደትን ማህበረሰባዊ መሰረት በመስጠት ረገድ ግን ግንባር ቀደምነቱን ያዘው ተስፋ ማህበረሰብ አቀፍ ቱሪዝም ስለመሆኑ ግርማ ያወሳል።
ወደ ተከታዩ ዘገባችን እንለፍ። ተከታዩ ምንድነው?
እንግዲህ ዛሬ ሴቶች ነው
ሴቶች በጋቢና እንግዲህ በየአመቱ ጾታዊ እኩልነትን ለማስተማርና የጾታዊ እኩልነት ዓለም አቀፍ ግብን ለመምታት UN Women የ16 ቀን ንቅናቄ ያደርጋል። ዘንድሮ ማስገድዶ መድፈር ላይ ለውጥ ለማምጣት በዓለም አቀፍ ደረጃ የፍካት ምሳሌ የሆነውን ብርቱካናማ ቀለም በመምረጥ እንቅስቃሴ ተጀምሯል። በኢትዮጵያም የተለያዩ ድርጅቶች ከህዳር 15 ጀምሮ በጾታዊ ጥቃት ላይ ለውጥ ለማምጣት በማህበራዊ ድረገጾችና መርሃ ግብሮች ላይ እየተሳተፉ ነው። የደንገረመው በአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ወይም የቢጫው አንቅስቃሴ ቡድን አስተባባሪ ምዕራፍ አድማሱን የመቀሌው ይሆኖ ንቅናቄ ወይኒ አብርሃና የዶት ኢትዮጵያን ባልደረባ ኢየሩሳሌም በቀለን አነጋግራ ተከታዩን ዘገባ አሰናድታለች።
በእኩልነት የሚያምን ትውልድ አስገድዶ መድፈርን ይጸየፋል። የዚህ አመት 16 ቀን ጥቃትን የማውገዝና የማስቆም እንቅስቃሴ መሪ ቃል ነው። ህዳር 15 ቀን ተጀምሯል። ይህን እንቅስቃሴ ለመደገፍና ማህበረሰቡን ማስተማርና እንዲነጋገር ለማድረግ ብዙዎች በብርታት እየሰሩ ይገኛሉ። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ከነዚህ መካከል ነው። ምዕራፍ አድማሱ በአዲስ አበባ ዩኒቨርሲቲ የአምስተኛ አመት የህግ ተማሪና የሎ ሙቭመንት ቡድን አስተባባሪ ናት።
ሁለት ቀን ነው ከተጀመረ። ለጊዜው እየሰራን ያለነው በፌስቡክ፣ ትዊተር፣ ኢንስታግራም ላይ ነው እየሰራን ያለነው እስካሁን። እና ኢቨንቶች እናዘጋጃለን። ያው ከዩኤንኤን ጋር ነው። ሌላኛው ደግሞ ከአውስትራሊያን ኤምባሲ ጋር ሌላም ኢቨንት አዘጋጅተናል። እሱ ሶስት ቀን የሚቆዩ ኢቨንቶች ናቸው። መሪ ቃሉ አስገድዶ መድፈር ላይ ነው። እና መስራት የምንፈልገው አስገድዶ መድፈር በጣም ትልቅ ነገር እንደሆነ እና በማህበረሰባችን ሴት የደፈረች ምን አርጋ ነበረ? ለምንድን ነው እንደዚህ የተደረገችው? የሚለው ጥያቄ ነው የሚጠየቀው እንጂ አስገድዶ መድፈሩ ራሱን የቻለ ጥፋት ተደርጎ አይደለም የሚታየው። እሷ ምንድን ነበረ ስታደርግ የነበረው በዛ ጊዜ? ለምን አምሽታ ገባች? ለምን እንደዚህ አይነት ልብስ ለበሰች ነው እንጂ የሚባለው። ይሄ አስገድዶ መድፈርን ጥፋት ተደርጎ አይደለም የሚታየው እና በየዕለቱ በዚሁ በአስገድዶ መድፈር ያሉ አንዳንድ ነገሮችን እናነሳለን። ምሳሌ የትናንትናው ላይ አይ ማለት አይ ነው ነበረ። በምንም መልኩ ቢሆን አይ አልፈልግም ካለች ፈልጋ ነው እኮ፣ ግን ትንሽ መለመን ፈልጋ ነው ማለትም አያስፈልግም። እንዲህ ካለች እንዲህ እንደሆነ ነው እንጂ መቆጠር ያለብን ሌላ ነገር ማድረግ የለብንም የሚለው ነገር ላይ ነው ትናንት የሰራ ነው። እና በየቀኑ አንዳንድ ነገሮችን እናነሳለን። ዩኒቨርሲቲ ተማሪዎችን እንዲያስቡ ነው የምንፈልገው። ሁልጊዜ በሚኖሩት ህይወታቸው በሚያጋጥማቸው ነገሩ በሚሰሙቸው ነገሮች እንዲያስቡባቸው ለማድረግ ነው የምንፈልገው። ኢቨንቶቻችን ላይ የግጥም ምሽትና ፊልም እናሳያለን። ከዛም በኋላ ደግሞ ውይይት ይኖረናል። ከሁሉም የራሱ አመለካከት ስላለው ስለ አስገድዶ መድፈርን ምንም ቢሆን ለሁላችንም የመማማር እንዲሆንልን ስለሚፈልግ ነው። ሁላችንም ራሳችንን እየጠየቅን እንድንሄድ ነው የሚያስፈልገው።
የአዲስ አበባ ዩኒቨርሲቲው የሎ ሙቭመንት እንቅስቃሴ እህት የሆነውና ትግራይ ውስጥ የሚንቀሳቀሰው ይሆኖ ንቅናቄን በበኩሉ በመቀሌ ከተማ መንገድ ዳር ላይ ጠረጴዛቸውን ዘርግተው ከጥቃት ነጻ ለሆነ ህይወት ተስፋና አመላካሽ ተደርጎ የሚታሰበውን ባለብርቱካናማ ቀለም ቲሸርት ለብሰው ከመንገደኞች ጋር ስለ ጾታዊ ጥቃትና ስለ አስገድዶ መድፈር እየተወያዩ ይገኛሉ። ወይኒ አብርሃ የይሆኖ አባል ናት። ስለ እንቅስቃሴያቸው እንዲህ ብላኛለች።
ማህበራዊ ሚዲያ ላይ አንዳንድ ጽሁፎችን እየጻፍን ነው። የዘንድሮ በእኩልነት የሚያምን ትውልድ አስገድዶ መድፈርን ይጸየፋል የሚል መልእክት ነው የሚያስተላልፈው። አሁን ደግሞ መቀሌ 17 የሚባል ቀበሌ በጣም ብዙ ሰው መላለስበት ቦታ ነው። እኛ ቲሸርት ለብሰን ጠረጴዛና ወንበር አውጥተን እዛ ቁጭ ብለናል። አስፋልት ላይ ያለ ነው። የሚያልፍ ሰው የፈለገ ፍላጎት ያለው ሰው እየመጣ ስለ ጾታዊ እኩልነት ምንድን ነው፣ አስገድዶ መድፈር ምንድን ነው ነገሮችን እያወራን ነው እና ብዙ ሰው እየተሳተፈ ነው። ሌላ ደግሞ እዚህ መቀሌ እንደ ሴት አውት አለ፣ አቢዝ የተደረጉ ሴቶች የሚቆዩበት ኦፍሶልታ የሚባል ለዛ ደግሞ ሞዴስ እና አንዳንድ ልብሶች ምናምን እያሰባሰብ ነው። ብዙ ሰው ነው የሚያልፈው በዛ መንገድ። ምን እያደረግን እንደሆነ ይጠይቁናል፣ እንነግራቸዋለን። ፍላጎት ያለው ሰው ደግሞ የተዘጋጁ ወንበሮች አሉ፣ መጥተው የፈለገው አይነት ጥያቄ መጠየቅ ይችላል። ለዲስኬሽን የሚሆኑ ነጥቦች ያነሳሉ። እኛም ዲስከስ እናደርጋለን። ምን እያደረግን እንደሆነ ደግሞ እያስረዳናቸው ነው። አሪፍ ነው፣ እስካሁን ያለው በጣም ጥሩ ነው።
በደወልኩበት ሰዓት ሰዎችን እያስተናገዱ ስለነበረ እነማን ናቸው ሰሞኑን እየመጡ ከእናንተ ጋር እየተወያዩ ያሉት፣ ምን አይነት ሀሳቦችስ ናቸው የሚነሱት ስል ወይኒን ጠየኳት።
በሚገርም ሁኔታ ሁሉም ወጣቶች ናቸው እስካሁን ያሉት። እንደውም አሁን ጽሌና ሁለት ወጣቶች ወንዶች ናቸው እነሱ ጋር እያወራች ነው። ወንዶችም ሴቶችም እየተሳተፉ ነው። ሁሉም ሰው ጥቃት እንዳለና ጥቃቱ መቆም እንዳለበት አምኗል። አሁን ያለው ችግር ምንድን ነው? እኛ አሁን ባለንበት የግድ እንደ ውጭው ዓለም ሁሉም ነገር አልጋ ባልጋ አይሆንም፣ ቀስ እያለ ነው የሚስተካከለው አይነት አስተያየቶች ነው ያሉት። አሁን ላይክ በዚህ ለበል እንዴት ነው መቀየር እንችላለን ወይ ባህሉን ለጥቆናውም ለጥቃቱ ማስተዋጽኦ ያደርጋል ያለው ምክንያቱም እንደ ባህል የቆጠርናቸው ልማዶች አሉ። ስለዚህ እዚህ ጉዳይ ላይ ያወራን ነው። ግን ያዛኛው ሰው ምላሽ ምንድነው? ጊዜው ነው ወይ አሁን ኢትዮጵያ ባለችበት ሁኔታ ስለዚህ ጉዳይ ማውራት እንችላለን ወይ ነው ጥያቄያቸውና አሁን እንችላለን ብለን ያስፈዳናቸው ነው። ጥሩ ዲሲሽን ያሳይድን ነው።
በሌላ በኩል ዶት ኢትዮጵያ የተሰኘ የካናዳ ግብረሰናይ ድርጅት ውስጥ የማህበረሰብ አመቻች የሆነችው ኢየሩሳሌም በቀለ ድርጅቱን ከተቀላቀለች ቅርብ ጊዜ መሆኑን ጠቅሳ በዚህ አጭር ጊዜ ውስጥ ግን በመስሪያ ቤታቸው የስነ ጾታ ክለብ በመመስረት እየተንቀሳቀሱና ይህን የ16 ቀን ጾታዊ ጥቃት እንቅስቃሴን በልዩ ሁኔታ እየተጠቀሙበት መሆኑን አጫውታኛለች።
ለምናደርገው እኛ አሁን ይሄ ለከፋ አለ አይደል? ለከፋ ከምን እስከ ምን ድረስ የሚለው ለማሳየት ሞክረናል። ይሄ ተዘጋጀ ፕሮግራም ነው። ቅድሚያ ምንድነው ሁለት ወንዶችን ስላዘጋጀ ሁለቶችን ስላዘጋጀ ሰርገን ሰሎችን ከፋፍለት ስቲ ሴቶች የተለከፋችሁ ጣቱ ወንዶች ደግሞ የለከፋችሁ ጣቱ ወንዶች ተለከፋችሁ ጣቱ ጣቱ ደግሞ ለከፋችሁ ጣቱ ወንዶች ጣቱ ግዳ ራሳቸው ባይናቸው ልዩነትን እንዳይ ይቀርም ወንዶች ስለ ምንም የተጣፈ የለም ከአንድ ከፍስ ቃላት ለዛ ምንም ለከፋን ማከፍት ነገሮች ጽፈው ይሄ ቫዮለንስ ከምን እንደሚጀምር ስር መሰረቱ እንዳይ ለከፋ ብለ የሚሉት ምንም ነው ይለው እንዳይ በደንብ አድርገን አሳይተናል። አሁን ምንድነው እኛ ጋር በጣም አዌርነስ ያላቸው ወንዶችም የስራ ባለሙያዎች ናቸው። ስለዚህ እኛ ምንድን ያሰብን አሁን በሴታዊት ካሉ ሙቭመንቶች ጋር አንድ ላይ በመቀናበር ፕሮግራሞችን ወደዚህ ማምጣት። አሁን እንዳልኩሽ ለከፋ በጣም ቀላል ነገር ነው የሚረዱት። ምክንያቱም ለከፋት ምንም አስገነች ሴት ምን ሊደርስባት ይችላል? በለከፋ ምን እያጋጠማት ሊመጣ ይችላል? ለእነዚህ ወንዶች ደግሞ ይሄ ለከፋ ተነስቶ ትንሽ የቆየ ነገር ጥቃት የሚሆነው ቫይለንስ እየሆነ እያደገ የሚመጣው ነው። ባለን አቅም በቻ ቅማችን እንዲቆም ለማድረግ የራሳችንና ለመወጣት እየሞከረ ጥቃትን እንዲቆም ከሴቶች ይልቅ ደግሞ ወንዶች እንዲከራከሩ ለማድረግ ነው ቅዳል።
የአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ሂማላያ ካታራክት ፕሮጀክት የተባለ የአይን ሕክምና ቡድን በኤርትራ ተገኝቶ የሕክምና አገልግሎት ከሰሞኑ ሰጥቷል። የሕክምና ቡድኑ ከአሜሪካ፣ ከኤርትራ፣ ኢትዮጵያና ከሂማላያ የተውጣጡ 17 የሕክምና ባለሙያዎች የተካተቱበት ነው። አስመራ የሚገኘው ዘጋቢያችን ብርሃነ በርሃ ዘገባ አለው።
ሰዓት 6:00 ፋዱስ ፍርቅለይቲ 4 ጊዜ ማልቲ አብሽዲ
ሰዓት የሰማነው ድምጽ ሂማሊያን ካታራክት ፕሮጀክት በተባለ የአይን ሕክምና ቡድን የአይነ ሞራ ወይ ካታራክት ቀዶ ጥገና ለተደረገላቸው ታካሚዎች ስለ መድኃኒት አጠቃቀም በባለሙያ የተሰጠ ማብራሪያ ነው። ይህ የአይን ሕክምና ቡድን ከጥቅምት 30 እስከ ህዳር 5 ባለው የአንድ ሳምንት ጊዜ ውስጥ በአስመራ ብርሃን አይን ሪፈራል ሆስፒታል ከሚሰሩ ኤርትራውያን ሐኪሞች ጋር በመተባበር ወደ 1500 ለሚጠጉ ህመምተኞች ነው የአይነ ሞራ ወይ ካታራክት ቀዶ ጥገና ያደረገላቸው። የብርሃን አይን የሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ካሳይ ፍሳጽዮን ከተለያዩ የኤርትራ ክፍል የመጡ የአይነ ሞራ በሽታ የነበረባቸው ሰዎች የዚህ ኦፕራሲዮን ተጠቃሚ እንደሆኑ ለቪኦኤ ተናግረዋል።
ሁሉ ክል ዕድሜ ካብ ህፃን ቆልዓ ክሳዕ ደቂ 90 ደቂ 100 ሁሉ መጀመሪያ እኮ ሐሲድና ያልነበርና እዚ ኣቶም ብርሃን አይን
ከህፃን እስከ አዋቂ ለሁሉም ሰው ነው ህክምና የሚሰጠው። መጀመሪያ አስመራ ላሉ በዚያ ሆስፒታል ተመዝግበው ሲጠባበቁ ለነበሩ ታካሚዎች ብቻ ነበር የታሰበው። በኋላ ግን አስፈላጊነቱ ስለታየ በሁሉም የኤርትራ ክፍል ላሉ ህመምተኞች ጥሪ በማድረግ እንዲመጡ አድርገናል።
ዶክተር ካሳይ አያይዘው ከውጭ አገር ሐኪሞች ጋር በጋራ በመስራታቸው ልምድ ለመለዋወጥና የሥራ ጫናቸውን ለማቃለል ትልቅ አስተዋጽኦ እንዳለው ተናግረዋል።
አደት አቅም ሰብ አለና እንዲሁ ግን እዚህ ተደራቢ
የሰው አቅም አለን። ይሄ ግን ተጨማሪ ነው። በዛ ላይ ይዘውት የመጡት የህክምና መሳሪያዎችና መድኃኒቶች በነበረን ላይ ተጨማሪ ድጋፍ ሆነውናል። ያለ ክፍያ ነው በነጻ ያመጡልን። ይህ ደግሞ ትልቅ ድጋፍ ነው። የነበረንን የሥራ ጫናም አቅልሎልናል።
የሂማሊያን ካታራክት ፕሮጀክት የህክምና ቡድን ዋና የሥራ ፈጻሚ አሜሪካው ሚስተር ጆብ ሃይንተስ በበኩላቸው ወደ ኤርትራ ለመጀመሪያ ጊዜ እንደመጡና የዚህ የህክምና ዋነኛ ዓላማ ከኤርትራውያን ሐኪሞች ጋር በጋራ በመስራት የአይን ችግር ያለባቸውን ሰዎች ለመርዳት እንደሆነ ተናግረዋል።
We're able to do together is move away that resolve that backlog of people waiting.
በጋራ በመስራት በህብረተሰቡ ላይ ያሉ የአይን በሽታዎችና ችግሮችን ማከም ከቻልን ቁጥሩን በእጥፍ በማሳደግ ለ1500 ሰዎች ቀዶ ጥገና ማድረግ እቅድ አለን። ከዚህም በተጨማሪ ከኤርትራውያን ሐኪሞች ጋር የለምድ ልውውጥ ለማድረግም ያስችልናል።
ሚስተር ጆብ አያይዞም ለቀዶ ጥገና የሚሆኑ መሳሪያዎችንና ከ3000 በላይ ለሚሆኑ ሰዎች የሚያገለግሉ የአይን መድኃኒቶችን በእርዳታ እንዳመጡ ከተናገሩ በኋላ በአስመራ ብርሃን አይን ሪፈራል ሆስፒታል ያገኙት ምቹ የህክምና ቦታና የሆስፒታሉ ሰራተኞች የሥራ ተነሳሽነት ስራቸውን በተሳካ ሁኔታ ለመስራት እንደቻሉ ተናግረዋል። ይህ በሁለቱ መካከለ የተጀመረውን የአይን ህክምና ግንኙነትን ወደ ላቀ ደረጃ በማሳደግ የስልጣናና ለሆስፒታሉ የሚያስፈልጉ የህክምና መሳሪያዎችን እንዲሁም መድኃኒቶችን ለማሟላት በሚቻልበት ጉዳይ ላይ ከኤርትራ የጤና ሚኒስቴር ጋር ውጤታማ ንግግር እንዳደረጉ ዶክተር ካሳይና ሚስተር ጆብ ተናግረዋል። የዚህ ልዩ የቀዶ ጥገና ፕሮግራም ተጠቃሚዎች በበኩላቸው በዚህ በተፈጠረላቸው ልዩ የነጻ ቀዶ ጥገና የህክምና እርዳታ ማየት እንደቻሉ ተናግረዋል።
ሁሉም ተባባሪዎች እንዳሳሐቁ እንዳቦሉ ሐኪሙም እንደተመዘገበ ተሐጉ
ሁሉም ተባባሪዎች ናቸው። እየሳቁ ነው ያከሙን። ትላንት መጥቼ አሁን ማየት ይያለሁ። አይኔ በርቶልኝ ተደስቻለሁ። አይኔ ደክማ መነጽር ነበር የማረገው። ምንም አላየም ነበር። አሁን ግን ማየት ይያለሁ።
ከአስመራ ገዛ ባንዳ ከተባለ ቦታ እንደመጣ የተናገረው የ7 አመት ልጅ ብሩክ በበኩሉ በተደረገለት ቀዶ ጥገና ማየት እንደቻለ ተናግሯል።
አይኔ ሲቆሩ ጠግማትን ኩልቲን ሐጂዛ አፍደን ተርተገራት ሐንሳ ብሻትንላ እሷ ጥባቃ
ማየት ተቸግሬ ነበር። ሁለቱም አይኖቼ ናቸው የታመሙት። የግር አይኔ ጠብታ ተደርጎልኝ ተሽሎኛል። የቀኝ አይኔ ቀዶ ጥገና ተደርጎልኝ ጥሩ ነው ያለሁት። እያጫወቱ ነው ያከሙኝ። የግራ አይኔን ደግሞ በኋላ እናደርግልሃለን ብለውኛል። ለቀዶ ጥገና ተራ ይዘው ያገኙዋቸው የ80 አመት ሽማግሌ በበኩላቸው ላለፉት 6 አመታት የአይን ችግር እንደነበረባቸው ከ3 ወር በፊት ግን በሞራ መሸፈኑን በሐኪሞች እንደተነገራቸውና አሁን ደግሞ ተራቸው ደርሶ ኦፕራሲዮን ለማድረግ እየተጠባበቁ እንደሆነ ከተናገሩ በኋላ እሳቸው ያገኙትን የነጻ የህክምና አድል ሌሎችም እንዲያገኙ ተመኝተዋል። የሂማሊያን ካታራክት ፕሮጀክት የህክምና ቡድን ከዚህ ቀደም በሂማሊያ ጋናና ኢትዮጵያ ተመሳሳይ የካታራክት ወይ አይነ ሞራ ቀዶ ጥገና እንዳካሄዱ ታውቋል። ሂማሊያን ካታራክት ፕሮጀክት የአይን ህክምና ቡድን ዋና ጽህፈት ቤቱ አሜሪካ ሲሆን ከ25 አመት በፊት የተለያዩ አገር ዜግነት ባሏቸው የህክምና ባለሙያዎች የተመሰረተ የግብረ ሰናይ ድርጅት ነው። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ምን ሰማሽ?
ወዶታል ዘፈኑ።
በጣም ወዶታል።
ሶሎ ተሰናበቱ ነው ያለው።
በዚህ ዘፈን ላይ ብዙ ስንብት እንዳታበዙ ቶሎ ለለምለም ቦታውን ብሏል። እኛም እንግዲህ ዝግጅታችን እዚህ ላይ ተጠናቋል።
አዎ፣ ግን ሳናስታውሳቸው አናልፍም። ጋቢና ቪኦኤ ኒውስ ብለው እንዲሁም ደግሞ ቪኦኤ አምሃሪክ ብለው አስተያየታቸውን ያደርሱን፣ ኢሜይላቸውን ላኩልን።
በተለይ ደግሞ አርቲ ለምታሰባስቢው የድምጽ አስተያየት
አዎ ግድ
ያግኝሽ። አዎ፣ ፕሮግራሙን በመምራት አብረናቸው የነበረው ጽዮን ግርማና
ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢል ያሜሮ ነው።
ሙዚቃውንም በመምረጥ ለሶስተኛ ጊዜ ነው ሲያስተማን ይሄን እንዛ ደናደሩ።